በደቡብ ክልል የአማሮና በኦሮሚያ ክልል ጉጂ ዞን መካከል በሁለት ተጎራባች ወረዳዎች ባለፉት እሁድ ሐምሌ 16 እና ረቡዕ ሐምሌ 19 መሳሪያ የቀላቀሉ ግጭቶች መፈጠራቸውና ብዙ ጉዳት መድረሱ በወቅቱ ተዘግቧል። በግጭቶቹ ለጠፋው የ13 ሰዎች ሕይወት፣ ለቆሰለው ሰውና ለወደመው ንብረት መንግስት ኃላፊነት ወስዶ የግጭቱ መንስኤ የሆኑ የድንበር ማስፋፋት እንቅስቃሴዎችን በአስቸኳይ እንዲያስቆም፣ ግጭቱንም በዘላቂነት ሊያስወግድ የሚያስችል እርምጃ በአፋጣኝ እንዲወስድ ሲል የመድረክ አባል የሆነው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ አሳስቧል። ጽዮን ግርማ ተጨማሪ ይዛለች።
በተጠቀሱት ቀናት ውስጥ በዚህ አካባቢ የተነሳው ግጭት የ13 ሰው ሕይወት መጥፋቱን በሁለቱም ወገኖች በኩል ያነጋገርናቸው ነዋሪዎችና ባለስልጣናት አረጋግጠዋል። በግጭቱም ከሕይወት መጥፋት በተጨማሪ ቤቶች ተቃጥለዋል፣ ንብረት ወድመዋል፣ ነዋሪዎች ተፈናቅለዋል። በአንድ ቀበሌ የተነሳው ግጭትም እየተዛመተ መሄዱን ገልጸዋል። ግጭቱ ከተነሳና አደጋው ከደረሰ በኋላ በዚህ አካባቢ ያነጋገርናቸው ነዋሪዎች እንደሚሉት ከዚህ ቀደም በሁለቱ ድንበር ተጋሪዎች መካከል እንዲህ ያለ ግጭት ተከስቶ እንደማያውቅ ነው። በሁለቱ ክልል ባለስልጣናትም አልፎ አልፎ ካልሆነ በስተቀር በዚህ አካባቢ ይህ ነው የሚል ግጭት ተነስቶ እንደማያውቅ ገልጸውልን ነበር። ይህንኑ በተመለከተ የመድረክ አባል ድርጅት የሆነውና በፕሮፌሰር በየነ ጴጥሮስ የሚመራው የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ በአካባቢው አጣራሁ ያለውን መረጃ ጠቅሶ ለግጭቱ ተጠያቂው መንግስት ነው፣ ኃላፊነት በመውሰድ ሁኔታውንም ወደ ነበረበት መመለስ ያለበት መንግስት ነው ብሏል። ባለፉት 26 ዓመታት የኢህአዴግ ካድሬዎች የክልሎች፣ የዞኖች፣ የወረዳዎችና የቀበሌ ድንበሮችን እንደገና ማካለል በሚል ሰበብ የኃላፊነት ስሜት በጎደለው ተግባር ለዘመናት በሰላም አብረው የኖሩ ብሔር ብሔረሰቦችን እንዲጋጩ ሲያደርጉ ቆይተዋል ብሏል በመግለጫው። ሰሞኑን በኦሮሚያና የደቡብ ብሔር ብሔረሰቦችና ህዝቦች ክልሎች የኮሬ ብሔረሰብ በሚኖርበት የአማሮ ወረዳና የጉጂ ኦሮሞ ብሔረሰብ በሚኖርበት የገላና አባያ የቡሌ ወረዳዎች አዋሳኝ አካባቢዎች የተቀሰቀሰው ግጭትም የዚህ አካል ነው ብለዋል። የፓርቲውን ምክትል ሊቀመንበር አቶ ጥላሁን እንደሻውን በመግለጫው ዙሪያ አነጋግሬያቸው ነበር። በግጭቱ ምክንያት ደርሷል የተባለውን አደጋና ፓርቲያቸው መረጃ አሰባስቤበታለሁ ያለውን ጉዳት ከማብራራት ይጀምራሉ።
ሐምሌ 16 አካባቢ ነው የግጭቱ የተነሳው። ከዛ በኋላ ግን በአንድ የተወሰነ አካባቢ ሳይሆን በብዙ ቀበሌዎች፣ ከ14 የሚበልጡ ቀበሌዎች አካባቢ እንዲያውም ወደ 17 እንደሚሆን በኋላ የደረሰን መረጃ ይገልጻል እና ጠቅላላ ጦርነት እንደተነሳ ነው።
ፓርቲያችሁ አጠናክሮታል በምትሉት መረጃ የጉዳቱ መጠን ምን ያህል ነው?
የጉዳቱ መጠን እንግዲህ ወደ 13 ሰው መሞቱን መረጃችን ያረጋግጣል። ከዛ ደግሞ ከ40 በላይ የሚሆኑ ሰዎች እንደቆሰሉም ያሳያል። ከዛ በላይ ደግሞ ቤቶች በብዛት ተቃጥለዋል። የመኖሪያ ቤቶች፣ መንደሮች ወደ 700 የሚሆኑ ቤቶች እንደተቃጠሉ፣ በዚሁም ደግሞ የእህል ክምር ወደ 400 የሚሆን እንደተቃጠለና በጣም ወደ 30,000 ሄክታር አካባቢ የተዘራ እህል ደግሞ እንደዚሁ ገና ሳይሰበሰብ እንደወደመ ነው መረጃ የሚያሳየንና
የግጭቱ መነሻ ምንድን ነው የምትሉት? በእናንተ በኩል
የግጭቱ መነሻ ለእኛ የደረሰው መረጃ የድንበር ማካለል ጉዳይ ነው። ድንበር እንግዲህ በኮሬና ጉጂ አካባቢ በፊት ነበረ ድንበር አለ፣ የድሮ ወረዳ ድንበር። ግን አሁን እንደገና ደግሞ አዳዲስ የማካለል ስራዎች በየጊዜው እንግዲህ የማያቋርጥ የድንበር ማካለል አለ። ይህ መንግስት ስልጣን ከያዘ ጊዜ ጀምሮ የብሔረሰቦችን ድንበር እንደገና አካልላለሁ እያለ በጣም አብሮ ተሳስረው ይኖሩ የነበሩት ሰዎች መካከል ድንበር ለማካለል በሚያደርገው እንቅስቃሴ ግጭቶች ይፈጠራሉ። እንግዲህ እንደሚታወቁት የኢትዮጵያ ብሔር ብሔረሰቦች ዝም በሁሉም ቦታ ተለያይቶ አይደለም የሚኖሩት። አንዳንድ አካባቢ በተለይ ወደ ዳርቻ አካባቢ ያሉት ከሌሎች ጋር እየተቀላቀሉ የሚኖሩበት አብሮ ተዋልደው ተዛምደው በእርሻም በምንም ተቀላቅለው የሚኖሩባቸው አካባቢዎች አሉ። እነዚህን አካባቢዎች በብሔረሰብ ለመለየት በሚደረግበት እንቅስቃሴ ግራ መጋባትና ግጭት የሚፈጥሩ ነገሮች አሉ። በዛ ላይ ደግሞ ካድሬዎቹ እንደ ጀግንነት ይቆጥራሉ ይመስለኛል ድንበር ለማስፋት የሚያደርጉትን እንቅስቃሴ። ወገን ለይተው የየበኩላቸውን ድንበር ለመግፋት ህዝቡን ያነሳሳሉ እና በዚህ አይነት ሁኔታ ነው በተደጋጋሚ ግጭቶች የሚፈጠሩት። አሁን ኮሬና አማሮ አካባቢ የተከሰተውም እንደዚሁ አይነት ግጭት ነው።
ቦታው እንዲመለስና ሰዎች በሰላም እንዲኖሩ ምንድን ነው ፓርቲያችሁ እንደ መፍትሄ ሀሳብ ለመንግስት ያቀረበው በሰጣችሁት መግለጫ?
እኛ እንግዲህ ለመንግስት ያቀረብነው መጀመሪያ እነዚህን ግጭት የሚቀሰቅሱ የድንበር ማካለል ሁኔታዎች ከህዝብ ፍላጎት ውጪ ከህዝብ ስምምነት ውጪ በጫና እየተፈጠሩ ነው ግጭቶች የሚፈጠሩትና ድሮ የነበራቸውን ትስስር በመስራቸውን የበጣጠስ አይነት ስራ ነው የሚሰራውና በጣም የተሳሰረ ህዝብ በስምምነት የሚወስንበት ሁኔታ መፍጠር ሲገባ አንተ ጉጂና አንተ ደሞ ኮሬና አንተ ወደዚህ አንተ ወደዚህ እየተባለ በሚነይበት ወቅት የጋራ ስምምነት ውጪ እየተደረገ ግጭት ውስጥ እየተገባ ነው ያለው። ይሄ በየቦታው የሚደረጉ ግጭቶች ሁሉ በእንደዚህ አይነት የካድሬዎች ስሜታዊ እንቅስቃሴ የሚፈጠሩ ስለሆነ መንግስት ይህን ነገር ቆም ብሎ ማየት አለበት። እስከ መቼ ድረስ ነው እነዚህ ግጭቶች ዝም ብሎ ቀጥሎ የህዝባችን ደም እየፈሰሰ የሚቀጥለው? እና ይሄ መቆም አለበት። አብረው ወደሆነ ክልል ሊሆኑ ይችላሉ። የግድ እኮ ብሔረሰቦች መለያየት የለባቸውም። አብረው ለረጅም ጊዜ ከኖሩ በስምምነት ድምፅ መስጠት የሚችሉበት ሁኔታ ሳለ ተለያይተው እንዲጋጩ የማድረግ ሂደቶች፣ ከዛም ደግሞ እንደገና መሸንሸን ደግሞ መሸንሸን የሚያስከትላቸው ግጭቶች የሰው ህይወት ነው እያጠፉ ያሉት። የሰው ህይወት መጥፋት ብቻ ሳይሆን ንብረት መውደም አለ፣ ከቤት መፈናቀል አለ። አሁን በዚህ ከ40,000 በላይ የሚሆን ህዝብ ከቤት ንብረቱ ተፈናቅሎ መንደር ሁሉ ወድሟል። እነዚህ አይነት ነገሮች በሚደርሱበት ወቅት ህዝብን መልሶ ማቋቋም አለበት መንግስት። ያው ግጭቱን አስታርቅ ያለው አብርጅ ያለው ብሎ በሽማግሌ እርቅ አወረድኩ ብሎ ዝም ብሎ ዞር ማለት ሳይሆን እየተጎዳው ልጅ በመልሶ የሚቋቋምበት እርምጃ መውሰድ አለበት፣ ኃላፊነት አለብን።
ህብረተሰቡም በፖለቲካ አጀንዳ ምክንያት የእርስ በርስ ግጭት ምክንያት እንዳይሆን ሊጠነቀቅ ይገባል ብለዋል አቶ ጥላሁን እንደሻው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።